ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። ሚያዝያ 27 ቀን 2011 ዓመተ ምህረት ፋሽስት ኢጣሊያ ባርበኞቻችን የተባበረ ትግል ድል የተመታበትን 83ኛ ዓመት እናከብራለን። ይህንኑ ታላቅ ድል ለማስታወስ በቼኩ ተወላጅ በአዶልፍ ፓርለሳክ የተደረሰውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 7 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ይልቅ በአመት ክረም የለብንም መርገምት ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድነው ጎጃ ተዋጠልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮ የሚጫን ባርምሞ ጭጭታ ካንገቱ ዛዝላ የሚያናጥር ቋጥኝ አለት ከተከሻው ሲወራው ጨፍበት በጠካኞች ስንዝር አቆርባጅ ከጀርባው እህልዋ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የአፍረቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ለመወፍጮ ግማሽ መታ አመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቅሸት ሲያመልጥ በሌላ ቅብጅርጅር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተፉባት በአደባባይ ዘራት ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ጤራ መስርተዋል ሰዎች የሚያርዱበት በንጹሃንም ባ በደም ይራጩበት በጥቢት ፈጥቀው ግብረ ገብነህን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማረጅ ርቃን ዝቅዝቅ ከሰቀሉት ካንዲት ጸጋ ቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ከበደል አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት አደደበው በእምነት አደንቀየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በወርቀቱ የተሉት ጣያይም ጭራቆች የዋለኞቹ አሉ ካልጠፈፈው ቁስል ቅርፊቱን ገሽልጠው እጅ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረፍርሶ አደናቅፎ ተፋ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጠረፍ ሲያጣምስ ኬንዳል ቀል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳታ አዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይለፋ ምን ነው አይቆጣ ተበዳ ሲካስ ግጥም ባመት ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል እያወረደ ከረቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጓ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለህዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጠው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምናቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰብተዋል በብዙሃን ቁስል ጦት ድህነትን እጆ ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጽ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጽበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም ባይናችን ብሌን ጫፍ አየናት ስታዘም ስታዘም ስትዘም ብሎ ፊጠራራ ልናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው ይረቀቁ በእናት አገር ዜማ አገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በእኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለአገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደ መውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል እያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድን ነው ጥገና መስመር ባለየበት ያውን በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቅርሳን ማስተኛ ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ግዳዮቿ በሰልፍ የሚራቆቱበት አስቆጥረው ግዳይ ገንጣይ አጋፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፓ ሎሌ የበታኞቹ ልቅ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድ እያጋፈሩ ምእመናን ሁሉ ትላንትን በመርሳት ተካችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጠገግ በሰላም ታገሉ። ሰኒ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ እያነግሳል የተረጋጭ ቡዱ ዝናት ቁንትቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ ባይነት በእጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ ወገን የኢትዮጵያ ልጅ እንዲበል ባላገር ምረር ባመፅ ክረር ከቶ ምን ብታለም ከቶ ምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ ዓላማ ቋጥሮ አንድ ህዝብ ባንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር በአይንህ ከሚጠልቅ የአዲስ ንጋት ጨረር ጠንክር ደርጅ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር
መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓ.ም። ክፍል 7 የዛሬው ሽማግሌ ራስ ካሳ የወጣትነት ዘመኑን በሙጃ ነበር ያሳለፈው። ከዛሬ 30 ዓመታት በፊት ከሙጃ እንደ አንድ ተራፊ ታራሪ ያለፈላጎቱ ነበር ወደ አዲስ አበባ ሄደው። እናው ዛሬ ከ30 ዓመታት በኋላ ወደ ሙጃ እንደ ራስ ብቻ ሳይሆን የአምስት ሀብታም ትላልቅ ጠቅላይ ግዛቶች ገዢና ከንጉሰ ነገስቱ ቀጥሎ በመላው ኢትዮጵያ እንደ ሁለተኛ ሰው የሚታየው ገዢ ወደ ሙጃ ተመለሰ። የዛሬው የጦራችን አዳር በሙጃ እንደሚሆን ሳይታለም የተፈታ ነው። በሁለተኛው ቀን ከሙጃና አካባቢው ቀበሌዎች ራቅ ካሉ ቀበሌዎች ሳይቀር በርካታ ሹማምንት እየመጡ ከራስ ካሳ ጋር እየተሳሳሙ ለ30 ዓመታት ያህል የቆየውን ናፍቆታቸውን ተወጡ። ከሰራዊታችን ምንጊዜም የማይለዩ አንድ ቄስ ከሙጃ ግቢ ፊት ለፊት ካለ አንድ አነስ ያለ ዋርካ ስር ተቀምጠው ወጥር ከጃቸው የማይለየውን መጻፋቸውን ሲያገላብጡ አገኘዋቸውና እግዚአብሔር ሰላምታ አቀረብኩላቸው። ራስ ካሳ ከዛሬ 30 ዓመታት በፊት እንደ አንድ ተራፊ ተዋራሪ ወደ አዲስ አበባ እንደሄዱ የነገሩኝ እኚሁ ቄስ ናቸው። ቄሱ ቀጥለው አየህ ራስ ካሳ የሸዋ መኳንንት ባያስቸግራቸው ኖሮ ዛሬ የአንድ ሁለት ደብር አለቃ በሆኑ ነበር አሉና ቄሱ ስለ ራስ ካሳ ንጉሳዊ ቤተሰብነት ሲናገሩ ዛሬ ስዳሴ ዳርጌን ወለደ፣ ዳርጌ ደግሞ ትስተሜን ወለደ፣ ትስተሜ ደግሞ የእኛን ራስ ካሳ ወለደች። ራስ ካሳ ደግሞ እነሆ አከታትሎ አራት ወራሾች ወልዶልናል። ወንድ ወሰን፣ አበራ፣ አስፋ ወሰንና አስራት ካሳን። እንዲህ እኚህ ቄስ ያጫወቱኝን የራስ ካሳን የዘር ግንድ እያሰረሰርኩ ወደ ድንኳኔ ተመለስኩ። ምንም እንኳ ከደብረ ታቦር ስንነሳ ጥቂት ሲጃራዎች የነበሩ ቢሆንም የመጨረሻውን ሲጃራ ካጨስኩ ብዙ ሰንብቻለሁ። እንግዲህ ምናልባት ሌላ ሲጃራ መግዛት የምችለው መቀሌ ስንገባ ነው። መቀሌ ለመድረስ ደግሞ ቢያንስ የ14 ቀን መንገድ ይቀረናል። ስለዚያውም መቀሌን ከኛ ቀድመው ጣሊያኖች ካልያዙት ማለት ነው። እናም በጧት ተነስቼ ፈረሴን ጫንኩና ሙጃን ልጎበኝ ስነሳ ብልጣብልቱ አቶ ተሰማ የሳቁና ፈገግታው ሳይለየው ትንባሆ የሚያበቅል ብቸኛ ቀበሌ ሙጃ ብቻ መሆኑን ነገረኝ። ሙጃ ቀበሌ ስገባ ይህ ጊዜሩ የረሳት የምትመስል ቀበሌ በአንዲት ሴንጀር የልብስ ስፌት መኪና በመጠኑም ቢሆን የዘመኑ ስልጣኔ የዳሰሳት ትመስላለች። የሴንጀሯ ባለቤት የቀበሌዋ ልብስ ሰፊ ከጎጆ ደጃፍ ላይ ተቀምጦ የልጆች ጨዋታና ጩኸት ሳይረብሸው በዕለት ተግባሩ ላይ ተሰማርቷል። ልብስ ሰፊው ልዩ ችሎታና ጥበብ የግድ የሚያስፈልገው ሰው መሆን የለበትም። በአብዛኛው የተቀደዱ ልብሶችን መልሶ ሲሰፋ ይውላል። አልፎ አልፎ አዲስ ልብስ ሊያሰፋ የሚመጣ ደንበኛ ቢኖርም የሚያሰፋው ልብስ እጀ ጠባብ ቀሚስ፣ ለልጆች ጥብቆ ወዘተ ስለሆነ ልብስ ሰፊው በዚህ ይቸገራል የሚል ግምት የለኝም። በእውነት ያንን እታች ችግሩ ላይ የተጨማደደ ሱሪ ለመስፋት ልዩ የሆነ ጥበብ አያስፈልገውም። አሰፊዎቹም ለልብስ ሰፊው ለዚህ ጥበባዊ ስራው የሚከፍሉት በጥራጥሬ፣ በበርበሬ ወይም በጨው ምናምን ስለሆነ ሰፋ ጠበበ፣ ረዘመ አጠረ ብሎ የሚከራከር ደንበኛ ይኖራል ብሎ መገመት ያስቸግራል። ሁሉም ኢትዮጵያዊ ወንዱም ሴቱም ከትከሻው የማትለየውን ነጠላም ሆነ ጋቢ ራሱ ለባሹ በቀላሉ በመርፌ በእጁ ሊሰፋው የሚችለው ነገር ስለሆነ የግድ ወደ ባለሲንጀሩ ልብስ ሰፊ የሚያስኬደው አይነት አይደለም። እንዲህ በባለሲንጀሩ ልብስ ሰፊ ላይ እየተፈላሰፍ በፈረሴ ሲሄድ አንዲት በጣም ውብ ቆንጆ ልጅ በመንገዴ ገብታ ና ጌታው የፈለግከውን ያህል ትንባሆ እሸጥልሃለሁ አለችኝ። ግን ትንባሆ እንደምፈልግ በምን አወቀች? ገና ከግቢ ስነሳ ስለ ትንባሆ ነገር ያወራሁት
አቶ ተሰማ ጋር ብቻ ነው። አቶ ተሰማን ደግሞ ከግማሽ ሰዓት በፊት በግቢው ጥየው ነው የመጣሁት። በመንገድ ላይ አንድም መንገደኛ ሰው ሳይገጥመኝ ከፈረሴ ላይ አንድ ጊዜም ሳልወርድ ቀጭኗን መንገድ ተከትዬ ነው የሄድኩት። በመንገድም ላይ ባህላዊውን የሀበሾችን የትኩስ ዜና መለዋወጫ ማለትም ከቀበሌ ቀበሌ ቃላት ልውውጥ ሲጫጫው እንኳን ሰማሁ። ሆነም ቀረ በዚች ከዘመኑ ስልጣኔ በጣም በጣም ወደ ኋላ ርቃ ባለች ትንሽ ቀበሌ ያለ ስልክ ያለ ቴሌግራም ያለ ምንም መገናኛ ዘዴ በቀላሉና እጅግ በሚያስደንቅ ፍጥነት መረጃ መለዋወጥ መቻላቸው እያስደነቀኝና ግራ እያጋባኝ የቆንጂየዋን ጉብል ልጅ የትንባሆ ገበያ ተቀበልኩና አንድ ብር ሰጠኋት። ከጥቂት ደቂቃዎች በኋላ ያቺ ቆንጆ ጉብል በክፋ ሙሉ በወጉ እንኳ ያልደረቁ የትንባሆ ቅጠሎች እያስታቀፈችኝ ሚስታለዋት ጌታው አለችኝ። የለኝም አልኳት ሳቅ እያፈነኝ። ሰሙ ጌታዬ እኔን ይውሰዱኝ ጥሩ ሚስት ሆንልዎታለሁ አለችኝና ከኔ ምንም አይነት መልስ ሳትጠብቅ ታማኝ ሚስት ሆንልዎታለሁ፣ ሌት ተቀንም ጠንክሬ እሰራለሁ፣ በእኔ የማያፍሩ ጌታ አደርጎታለሁ አለችኝ። ግራ ቢገባኝ ወደ ጦር ሜዳ ከራስ ካሳ ጋር እየሄድኩ እንደሆነ ታውቂ የለም አልኳት። እኮ ታዲያ ጌታ ወደ ጦር ሜዳ እንደምን ብቻውን ይሄዳሉ? ከጥላም ምንም መልስ ከኔ ሳትጠብቅ አዩ ጌታዬ ቢቆስሉ ማን ቆስሎን ያስሎታል? ቢሞቱስ ማን ጉድጓድ ቆፍሮ ይቀብሮታል? ጌታዬ ግድ የለም ይውሰዱኝ እያለች ተማጸነችኝ። አሁን ነገሮች እየተገለጹልኝ መጡ። በእኛ ሰራዊት ውስጥ አብዛኛው ሹም ከሚስቱ ወይም ከገረዱ ጋር ወደ ጦር ሜዳ የሚዘምትበት ምክንያት አቶ ተሰማም አንዲት ቆንጆ ወጣት ሚስታቸው አብራቸው እዚህ አለች። በሚቀጥለው ቀን በጉዟችን ቀጥለን ተራራውን በእግራችን ስንወጣ ሜዳ ቢጤ ነገር ስናገኝ በፈረሶቻችን ላይ ሆነን ስንገሰግስ ውለን ከፊት ለፊታችን አንድ ተራራ ጉብ ብሎ ታየን። እዚህ ተራራ ጫፍ ላይ ለመድረስ ቢያንስ 3-4 ቀን ይፈጅብን ይሆናል። እዚህ ተራራ ጫፍ ላይ የኮረም ከተማ ይጠብቀናል። ከዚህ አይነቱ አድካሚ ጉዟችን ሁሌም የሚገላግለን ያቺ ረፉ የምትለዋ ጥሩምባ ተነፋችና ሌሊቱን የምናሳልፍበትን ቦታ መርጠን ድንኳናችንን እንደ ነገሩ ከጣልን በኋላ እኔ አካባቢያችንን ለመቃኘት ከሰፈር ወጣሁ። ጃምባላጌን ተራራ ለመውጣት ቢያንስ 3000 ሜትር ከባህር ወለል በላይ አሻቅበን መውጣት አለብን። በእነዚህ ለሁለት በተከፈሉ በሚመስሉ ተራራዎች መካከል እንኳን ፈረንጅ ኢትዮጵያዊውም ራሱ ለህይወቱ ምንም መተማመኛ የሌለው የራያና አዘቦዎች መሬት ተዘርግቷል። በራያዎችና አዘቦዎች መሬት ላይ ገና ተከዜ ልንሻገር ስንወርድ ተሰናብቶን በስተምስራቅ በኩል ዞሮ የሄደው ደጃዝማች ወንዶተን ትልቁን ድንኳኑን ጥሎ ሰፍሯል። ቢያንስ የአንድ ቀን መንገድ ያህል ቀድሞን ሄዷል። ወደ ጠፍ ሰፈራችን ተመልሼ ስለ ጉዟችን ማስታወሻ ስጽፍ አንድ ጸጉረ ለውጥ ፈረንጅ ወደ ጠፍ ሰፈራችን መጣ። አጭር ቁምጣና ካኪ ሸሚዝ ለብሷል። የበረሃ ቆብም ደፍቷል። እድሜውም ከ35 ዓመት አይበልጥም። እኔም ባየኝ ጊዜ ብዙም አልተደነቀም። ብቻ የሆነ ነገር ሊነግረኝ ፈልጎ ወደ እኔ ሲመጣ ከኋላው የሚከተሉት ሁለቱ ቆፍጣና የራስ ካሳ ወታደሮች ከመንገዱ መልሰው ይዘውት ሄዱ። ወዲያው ከሰፈር አንበሳን አስጠራሁና ይህንን አዲሱን ፈረንጅ አየኸው ስል ስለ አዲሱ ፈረንጅ የሚያውቀውን ቢነግረኝ ብዬ ጠየቅኩት። የታባቱ የጣሊያን ሰላይ ነው አለኝ አንበሳ 10 ጊዜ በመጸየፍ ምራቁን ወደ መሬት እየተፋ። በሰፈር ያሉትን ታማኝ ወዳጆችን ሹሞቹን ሳይቀር ስለዚህ ጸጉረ ለውጥ ፈረንጅ የሚያውቁትን ቢነግሩኝ ብዬ አጠያየቅኩ። ማንም ምንም ቢነግረኝ ሳይፈልግ ቀረ። ይህንኑ አዲስ ፈረንጅ ራሴ ላናገረው ፈለግኩና የት እንዳለ ሳፈላልግ ከሰፈራችን ወጣ ብላ ባለች አንዲት ጎጆ በወታደሮች እየተጠበቀ አገኘሁት። የራስ ካሳ ፈረንጅ መሆኔን ደጋግሜ አስረድቼ እንዳናገረው ዘቦችን ብለምንም ፈቃደኛ ሳይሆኑ ቀርተው ምንም ሳይቀናኝና ምንም ነገር ስለዚህ ፈረንጅ ሳላውቅ የዘወትር የግብር ሰዓት ደረሰና ወደ ግብር ገባን። በግብር ላይ ከኔ ብዙ ሳይርቁ የሚቀመጡ አንቲራስ ካሳ ቀኛዝማች ፈረንጁ በመርኮ መልኩ ታስሮ እንደሚጠበቅ አይነት ነገር ተቋቁመው ከነገሩኝ ወሬዎች ምንም የረባ ነገር እጄ ሳላስገባ ወደ ድንኳኔ ተመለሱ። ሁለተኛው ቀን አዲሱ ፈረንጅ ከራስ ካሳ ከመጨረሻዎቹ የክብር ዘቦች ጋር በፈረስ ላይ ተቀምጦ ሲሄድ አየሁትና ወደ ኋላ ተመልሼ ላናግረው ሞከርኩ። ይሁን እንጂ ዛሬም አልቀናኝም። ባቂዎቹ ዘቦች ወደፊት ሄጄ በጉዞዬ እንድቀጥል ስላገዙኝ ከፈረንጁ ጋር ሳልነጋገር ወደፊት ሄድ። እንዲህ በጉዞአችን ወደፊት ገፍተን የወንድሻን ቀበሌ እንደተሻገር ከፊት ለፊታችን ትልቅ የበቆሎ አዝመራ ተዘርግቶ ጠበቀን። የበቆሎውን አዝመራ ያየው ሰራዊታችን ያለ አንዳች አጋጅ ያንን በቆሎ አዝመራ ዘመተበትና ከጥቂት ጊዜ በኋላ ያ የበቆሎ አዝመራ ለምልክት ሳይቀር ድራሹ ጠፋ። ከዚህ ዘረፋ በኋላ ሰራዊታችን በጉዞው ቀጥሎ ዲልዲ የምትባል ቀበሌ ስንደርስ አዳራችን በዲልዲ እንዲሆን ተወሰነና ድንኳኖቻችንን ጣል። በዲልዲ የጦር ሰፈራችን እንደተለመደው የራስ ካሳ አብዛዮች ግብር አስተጋጁና ግብር ገባን። ይገርማል፣ ያንን እስረኛ ፈረንጅም ዘቦች አምጥተው ከኛ ጋር አስቀመጡት። በግብር ላይ ይህ አዲስ ፈረንጅ ኒልስትሮም እንደሚባልና ዜግነቱም ስዊድናዊ ሲሆን የተወለደው አስመራ እንደሆነ ነገረኝ። ቀጥሎም አሁን የራስ ካሳ እስረኛም እንደሆነም አክሎ ነገረኝ። ግን በምን ምክንያት የራስ ካሳ እስረኛ ሊሆን እንደቻለ ኒልስትሮም ሚስጥሩ ለራሱ ተወው። የኔ ግምት ብቻ ሊሆን ይችላል። ኒልስትሮም ለራስ ካሳ ሁለተኛውን የጣሊያኖች መልእክት ይዞ የመጣ ሰው መሰለኝ። አሁንም ግምት ብቻ ነው። ኒልስትሮም ለራስ ካሳ ይዞት የመጣው መልእክት ደብዳቤ ማስፈራራትና ኃይለ ቃል የበዛበት ነገር መሰለኝ። እዚህም ሳይሆን አይቀርም ራስ ካሳ በጣም ተበሳጭተው ኒልስትሮምን ያሰሩት። እንዳልኩት ይህ የኔ ግምት ብቻ ነው። ከሁኔታዎች መረዳት እንደምንችለው ራስ ካሳ አንቱ የሚባሉ ትልቅ ዲፕሎማት መሆናቸው ነው። ጣሊያኖች በተደጋጋሚ ላቀረቡላቸው የድርድር ሐሳቦችና ሌላም ሌላም ነገሮች በሚያወላውልና በሚያደናግር መልሳቸው ጣሊያኖችን ሲያደናግሩ ማለት እሺም እምቢም ሳይሉ እነሆ አንድ ወር ሙሉ የጣሊያን አውሮፕላን ሰላም ሰጥተውን አንድም ወታደር ሳናጣ ቀጥ ብለን ያለምንም ችግር ወደ ጦር ግንባር እየተቃረብን ነው። አዎ፣ ራስ ካሳ በዚህ ዲፕሎማሲያቸው ለሰራዊታቸው የሚበቃውን ያህል ጊዜ ገዝተዋል። ከግብር በኋላ ራስ ካሳ ከዙፋናቸው አስጠሩኝና ነገ ጸግረው ለውጡን ፈረንጅ ስዊድናዊውን ኒልስትሮምን ከጠባቂዎች ጋር ወደ ደሴ ለንጉሠ ነገሥቱ እንደሚልኩት ነገሩኝ። ምዕራፍ 14 በአሸንጌ ሐይቅ። ከወጣቱ ስዊድናዊ ሚስዮን ጉብኝት በኋላ ራስ ካሳ ከወትሮ ልምዳቸው ውጭ በፍጥነት ወደ ሰሜን ጦር ግንባር ጦራቸውን ይዘው መገስገስ ጀመሩ። እስከ ዛሬዋ ቀን ድረስ ወታደሮች ድንኳኖችን ነቃቅለው፣ ወታደሩም ከያደረበት ጢሻ ተሰባስቦ ለጉዞ እስኪዘጋጅ ድረስ ሁለትም ሶስትም ሰዓት በተንቀሳቃሽ ዙፋናቸው ላይ ተቀምጠው ወይ የአካባቢውን ነዋሪዎች ችግር ይፈታሉ አሊያም ዝም ብለው ከበታች ሹማምንት ጋር እየቀለዱ ያወራሉ። አንድም ቀን ለጉዞ ተጣድፈው አያውቁም ነበር። ብዙ ጊዜ በተደጋጋሚ ማለት ይቻላል ራስ ካሳን ወደ ሰሜኑ የጦር ግንባር በተቻለ ፍጥነት ቶሎ ቶሎ እንድንሄድ በወተውትም፣ ሁሌም ትከሻቸውን በግድለሽነት ነቅነቅ አድርገው ያ ፈገግታቸው ሳይለያቸው አይዞን የምሰራውን ነገር አውቃለሁ አይነት ነገር ይመልሱልኝ ነበር። አዎ፣ ራስ ካሳ ፍጹም እርግጠኛ ነበሩ የጣሪያን አውሮፕላኖች ጦራቸውን እንደማይደበድቡ። የድልድይን የጦር ሰፈር ለቀን ከወጣንበት ቀን ማለዳ ጀምሮ ገና ከመንጋቱ በፊት ከጥቂት አጃቢ የክብር ዘብ ወታደሮቻቸው ጋር ብቻ የጦር ሰፈሮቻችንን ለቀው ወደፊት መሄድ ጀመሩ። ጠዋት ከእንቅልፌ ስነቃ ራስ ካሳ ገና ድሮ ከጦር ሰፈር ወጥተው ሄደዋል። ድንኳኖችም ትናንት በዚህ የጦር ሰፈር ለመቆማቸው ምንም አይነት ምልክት ሳይታይ ድራሻቸው ጠፍቷል። አዎ በራስ ካሳ ጠብቅ ትዕዛዝ ወታደሮች ነግቶ ፀሐይ ከመውጣቷ በፊት ነቃቅለው በመጋዣዎች ነው ወደፊት ሄደዋል። አሁን ራስ ካሳ ጣሊያኖች በጉዟችን ላይ በአውሮፕላኖቻቸው በቦምብ ይደበድቡናል የሚል ስጋት አድሮባቸዋል። ግን ይህን ድንገተኛ ስጋታቸውንና ፍርሃታቸውን እንዴት ብሎ መረዳት ይቻላል? በቸኛው ማብራሪያ ስዊድናዊው ኒድስትሮም ይዞት የመጣው የጣሊያኖች ደብዳቤ ብቻ ነው። አሁን ጓዴ ብራየርም ከንቀርፉ ስለተነሳ በፍጥነት ተጉዘን የራስ ካሳን ጦር ቢያንስ ጅራፉን መያዝ አለብን። ለእኛ ፈረንጆች ደህንነት ጥበቃ 20 የሚያህሉ ወታደሮች ቢኖሩም ዛሬ እኔ ከብራየርና ከአቶ ተሰማ በስተቀር አንዳቸውም የእኛ ጠባቂ ወታደሮች ባጠገባችን የሉም። እንዲህ በዚያ ሁሉ የባላገር ወታደሮች መሃል አቶ ተሰማ ጋር ብቻችንን እንደቆም ራቅ ብሎ በእኛ ላይ የሚፎክሩና የሚዝቱ ወታደሮችን መስማት ጀመር። የእኛ ጠባቂዎች በጦር ሰፈር ሲንቀዋለሉ በአጠገባችን ያሉና የእኛ ጠባቂ አቶ ተሰማ ብቻ ናቸው። አቶ ተሰማ እነዚህን ባላገሮች እንደምን ልቻቸውን ማቆም ማገድና እኛ ጣሊያኖች እንዳልሆንን ማስረዳት ይቻላቸዋል። ስድቦቹና ጋቻዎቹ እየቀረቡና እየጠነከሩ መጡ። እነዚህ ጣሊያኖች እዚህ ምን ይሰራሉ? ይላል ከፎካሪዎቹ አንዱ። ወይ ጉድ ወይ ድፍረት ይላል ሌላው። ጉድ ጉድ አገራችንን መውረራቸው መድፈራቸው አንሶ እዚሁ መሃላችን ይንሸራሸራሉ ይላል ሌላው። ጎበዝ ምን አተካራ ያስፈልጋል? እዚሁ በእነዚሁ ላይ ጣሊያኖችን መግደል እንጀምር ሌላው ሐሳብ ያቀርባል። ታማኙና ደፋሩ የእኛ ጠባቂ ወታደሮች አለቃ አቶ ተሰማ ጠመንጃቸውን አቀባብለው ዘቅዝቀው እንደያዙ ተው ተው የራስ ካሳ ፈረንጆች ናቸው ተው ብያለሁ ተው እያሉ በእነዚህ በሚሳደቡና በሚዝቱ ወታደሮች መሃል እንደተቆጣ ነበር ሲያጉረጠርጡ ያ ይሳደብ ይዝት የነበረው የባል አገር ወታደር መንገዱን ከፈተልን። እናም አቶ ተሰማ ፈረሶቻችንን ስላመጡልን ከነዚህ ወደፊት ከሚጠብቀን መከራ ከወዲሁ ሊገላግሉን ከተነሱት ኢትዮጵያውያን የገበሬ ወታደሮች ጤራ ወጥተን የራስ ካሳን ዋና ቀዳሚ ጦር ፍለጋ ወደፊት ሄድ። በበኩሌ በእነዚህ ኢትዮጵያውያን የገበሬ ወታደሮች አልፈርድባቸውም። ጣሊያኖች ናቸው የሀገራቸውን ድንበር ተሰው የገቡት። ጣሊያኖችን ባገኙት ቦታና አጋጣሚ ሁሉ ቢገሉ የሚቃወምም ሆነ የሚቀየም ልብ የለኝም። ችግሩ ታዲያ እነዚህ የባል አገር ወታደሮች በአውሮፓ ጣሊያኖች ሌላ ሌሎች የአውሮፓ አገሮች ውስጥ ሌሎች ፈረንጆች መኖራቸውን አለማወቃቸው ነው። የነገራቸው ያስረዳቸው ሰው የለምና ለነሱ ቆዳው ነጣ ያለ ፈረንጅ ሁሉ ጣሊያን ነው። ጣሊያን ደግሞ ጠላት ነው። ጠላት እስከሆነ ድረስ ለጠላት የተደገሰው ድግስ ሁሉ እስከንጠፍጣፊው ይገባዋል። በጉዟችን ገፍተን በየሸለቆው በየጅረቱ ታጉረው በፍጥነት ወደፊት እንዳንሄድ ከሚያግዱን ከብቶችና የጭነት አጋሰሶች ጋር እየተጋፋን ስንጓዝ ቆይተን በመጨረሻ ከፊት ለፊታችን ወደፊት የሚሄዱ ጸጉራቸውን እንደ ማንኛውም ኢትዮጵያዊ ጦረኛ ሁሉ ያጎፈሩ ታጣቂ ፈረሰኛ ወታደሮችን ማየት ጀመርን። ምንጊዜም ቢሆን ለምን እንደሆነ በማይገባኝ ምክንያት አብዛኛው የራስ ካሳ የክብር ዘብ ወታደሮች ካላቸው የኢትዮጵያ ወታደሮች የደንብ ልብስ ኮቱን ብቻ ለብሰው በላዩ ላይ ነጠላቸውን ወገባቸው ላይ አስረው ዝናራቸውን በላዩ ላይ ጠምጥመው በፈረሶቻቸው ላይ ተጀንነው እንደ ሁል ጊዜው ሁሉ ሲሄዱ አየን። እነዚህ በትክክል የራስ ካሳ ወታደሮች ናቸው። ይሄ ማለት ደግሞ ወደ ራስ ካሳ እየተቃረብን መጥተናል ማለት ነው። እናም እነዚህ የራስ ካሳ ወታደሮች ጋር ተቀላቅለን ወደፊት ሄድ። አሁን ከነዚህ የራስ ካሳ ወታደሮች ጋር የያዝናትን የሸለቆ መንገድ ተከትለን ብንሄድ እርግጠኛ ነኝ ወደ ዋናው መንገድ እስክንወጣ 2-3 ሰዓት ይበጅብናል። እነዚህ ወታደሮች ግን እስከዛሬ ባረገጡት ምንም በማያውቁት መሬት ላይ ሁሉ በታላቅ ፍጥነት አካባቢውን የማጥናትና ቶሎ የመወሰን ልዩ የተፈጥሮ ችሎታ አላቸው። አንዱ መትረየስ በትከሻ የተሸከመ ቆፍጣና ጎረምሳ ጦረኛ የሸረቋን መንገድ ለቆ እጅግ በመስደነት ፍጥነት በተከሻው ምንም ነገር እንዳልተሸከመ ሁሉ ገደሉን እየቧጠጠ ወደ አፋፍ ወጣ። አለቃ ነገር ነው መሰለኝ በከተው ወታደሮቹ ተከትለውት ከሱ ፍጥነት በማይተናነስ ሁኔታ ገደሉን ወጥተው አፋፍ ላይ ያንን መስረየት እስካሁን ከተከሻው ያላወረደውን የጦር አለቃቸውን ከበው ቆመው ቁልቁል የሰራዊቱን አካሄድ መቃኘት ጀመሩ። አዎ ከዚያች አፋፍ ላይ ሆኖ የራስ ካሳን ጦር አካሄድ በትክክል ማየት ይቻላል። እናም ወጣቶቹም አካባቢውን በፍጥነት ካጠና በኋላ የራስ ካሳ ማረፊያ የሚሆን ቦታ ፍለጋ ከነ ጦሩ ወደፊት ሄደ። ብዙም ሳይቆይ ጩኸትና ልልታ ከርቀት መስማት ጀመር። የራስ ካሳን ወደ ቀበሌያቸው ወደ አምባቸው መምጣት የሚያበስሩ የቀበሌው ነዋሪዎች የእንኳን ደህና መጡ ልልታ ነበር። እነዚህ የዚች አምባ ነዋሪዎች ጌታቸው ራስ ካሳ በቀበሌያቸው አረፍ ብለው አንዳንድ የቀበሌውን ችግሮች ይፈቱልናል መልክ ያስይዙልናል ብለው ያምናሉ። የድልና ያጋጣሚ ነገር ሆኖ ጌታቸው ዛሬ በቀበሌያቸው አረፍ ብለው የማይቀዩ ከሆነ እነዚህ መንደርተኞች ለጎረቤት ቀበሌዎች አፋፍ ላይ ቆመው ጮክ ብለው በመጣራት ራስ ካሳ ወደ ጎረቤት ቀበሌ መዝለቃቸውን ያበስራሉ። እንዲህ የጮሁ ከገደል ማሚቶች ጋር ህብረት ለመፍጠር ዜናውን ያሰራጩታል። ቀላልና ምንም ገንዘብ የማያስወጣ የመገናኛ ዘዴ የኢትዮጵያውያን ጥንታዊ ቀላል ስልክ። ቀዳሚው የራስ ካሳ ታጣቂ ጦር በቀኛዝማች አበበ እየተመራ ከራስ ካሳ ቀድሞ ወደፊት ሲሄድ ከዚህ ጦር ቀጥሎ ራስ ካሳ በክብር ዘብ ወታደሮቻቸው ታጅበው በወርቅ ጌጥ በተሸለመችና ባጌጠችው በቅሏቸው ላይ ተቀምጠው ይሄዳሉ። ከዚች ወርቃማ በቅሎ ኋላ አንድ ፈርጠምና ረዘም ያለ ጥቁር አሽከራቸው ጥቁር ቀለም ያለውን የዘር ሐረጋቸውን ምልክት በብር ተከትቦ ያጌጠውን በትረ መንግስታቸውን ይዞ ይሮጣል። ይቺ ለዚች አሽከራቸው ብቸኛ ስራው ነች። ከዚህ በትረ መንግስት ያዥ ኋላ ሁለተኛው አሽከራቸው ተንቀሳቃሽ ዙፋናቸውን ተሸክሞ ሱክ ሱክ ይላል። ለዚህኛውም አሽከራቸው ተንቀሳቃሽ ዙፋኗን ተሸክሞ የራስን ፈረስም ሆነ በቅሎ ዱካ ተከትሎ መሮጥ ብቸኛው ስራው ነች። ዛሬ ደጃዝማች ወንደሰን በተለመደው ቦታው የለም። ደጃዝማች ወንደሰን የአባቱን ግማሹን ያህል ጦር እየመራ በበጅሮን ድለት ይበሉ ታጅቦ ያንቲ ቀን መንገድ ያህል ርቆና ቀድሞ ወደፊት ሄዷል። ከራስ ካሳና ካጀባቸው የክብር ዘባቸው ጦር ኋላ የንጉሠ ነገሥቱ አማካሪ ቀኛዝማች ደህኔ ይሄዳል። እኛም ከዚህ ቀኛዝማች ጋር ተቀላቅለን ከጎኑ መሄድ ጀመር። እንዲህ ከቀኛዝማች ደህኔ ጋር ስንሄድ ሶስተኛው የራስ ካሳ የግል አሽከር በጀርባው አንዲት ከፍ ያለች ተጣጣፊ ወንበር ተሸክሞ ሁለቱ አሽከር ጓደኞቹ ላይ ለመድረስ ሲሮጥ ተጣጣፊዋ ወንበር ላይ በወርቅ ቀለም በተቀባች አንዲት ብረት ላይ ሜድ ኢን ቼኮስሎቫኪያ በቼኮስሎቫኪያ እየተሰራ ይላል። ይገርማል። የቼኮስሎቫኪያ ምርት በገጠሪቱ ኢትዮጵያ ማየት ምን ያህል ያስገርማል። ከኛ በኋላ አብዛኛው ሹማምንት አስቂኙን ጥቁር ሹሏን በርኖስ ደርቦ ሲሄድ ያለባበሳቸው በአውሮፓ በመካከለኛው ዘመን ጊዜ የነበሩትን ዘራፊ ሽፍቶችን አስመስሏቸዋል። እንዲህ በዚህ መልክ ስንጓዝ ከአዲስ አበባ ጋር ረዘም ላለ ጊዜ ግንኙነት አልነበረንም እና እነሆ ዛሬ የእኛ ስልተኞች ገመዶቻቸውን ዘርግተው ግንኙነት ከአዲስ አበባ ጋር ለማድረግ እየሞከሩ ነው። መላው ዓለም ስለዚህ ጦርነት ምን እያለ እንደሆነ ምንም የምናውቀው ነገር የለም። ጣሊያኖች እንኳን የት ደርሰው እንደሆነ እስካሁን የሰማነውም የምናውቀውም ነገር የለም። ምናልባት መቀሌን በእጃቸው ወድቃ ሊሆን ይችላል። ምናልባትም ጣሊያኖች ወደ አምባላጌ ዘልቀውም ሊሆን ይችላል። ብቻ ምንም አናውቅምና ጠቅላላ ተስፋችንን በዚህችው ስልክ ላይ ጥለን በታላቅ ትዕግስት መጠበቅ ጀመርን። የስልክ ግንኙነት ለማግኘት ሁለትም ሶስትም ሰዓት ምናልባትም ከዚያም ጊዜ በላይ ሊፈጅ ይችላል። አንዳንዴ ቀኑን ሙሉ ተሞክሮ ፈጽሞ ላይሳካ ይችላል። ለጊዜው የምናውቀው ነገር ቢኖር የራስየው መንገሻ ጦር ባድዋ ከሶስት ክፍለ ጦሮች ጋር ተዋግቶ የማይሆን መሆኑን ሲረዳ ወደ ተንቤን ሄዶ የእኛ ጦር እስኪደርስ ድረስ በጫካ መግባቱንና የጣሊያኑ ጦር ያለብዙ ችግር በትግራይ መሬት ላይ እየተንሸራሸረ ወደፊት መሄዱን ብቻ ነው። ምዕራፍ 15 የጠላት ጦር ከፊታችን። ቀኑ ጥቅምት 24 ቀን 1928 ዓመተ ምህረት ነው። ጣሊያን የኢትዮጵያን ድንበር ጥሳ ከገባች ድፍን ወር መሆኑ ነው። የራስ ካሳ ጦር ወደ ሰሜን ገስግሶ ወራሪውን የጣሊያን ጦር ወደ መሃል ሀገር ዘልቆ እንዳይገባ ተዋግቶ ማቆም አለበት። ከመጀመሪያው ወደ መሃል ሀገር ከሚገሰግሰው የጣሊያን ብርጌድ ወይም ክፍለ ጦር የሚለዩን የተወሰኑ ተራራዎችና ብዙ ሰዎች የሚበዛባቸው አስቸጋሪዎቹ የቆላማው ቀበሌ መንገዶች ብቻ ናቸው። ለማታ ራስ የሬዲዮ ኦፕሬተሮችን አስጠርተው ከንጉሠ ነገሥቱ ጋር ያገናኟቸው ዘንድ አዘዙ። የሬዲዮ ግንኙነት ምን ያህል አደገኛ እንደሆነና በቀላሉ ሊያጋልጠን እንደሚችል በወተውትም ራስ ካሳ ሳቅ ብለውና ትከሻዬን ቸብ ቸብ እያደረጉ አይዞ እኔና እሳቸው የምስጢር ቃል አለን፣ ተረነጋግረንበታል፣ ከንጉሴና ከኔ በቀር ማንም አያውቀውም አሉኝ። በኋላ ላይ እንደታየው እውነት ነበረኝ። ራሱ ማርሻል ባዶሊዮ ብዙ ጊዜ ከንጉሠ ነገሥቱ የሚተላለፉ ወታደራዊ አመራሮች በሰሜን ካለው የኢትዮጵያ ከፍተኛ የጦር መሪዎች ሳይደርስ እጁ ይገባ እንደነበር አምኖ ተናግሯል። ኢጣሊያን የሬዲዮ ኦፕሬተሮች ከንጉሡ የሚተላለፉና ለኛ ቀልጣፋ ኦፕሬተሮች እንኳን ለፍቺ ጊዜ የሚወስዱ መመሪያዎችን ያላንዳች ቁልፍ በቀላሉ ይፈቱ እንደነበር በኋላ ላይ አይተናል። ከዚህ ሁሉ ሌላ የኛ ኋላ ቀርና ደካማ ሬዲዮ ልትስበው የማትችለውን የሬዲዮ ትዕዛዝ በቀላሉ ስበው እጃቸው ያስገቡ ነበር። አዎ እቺ መከረኛ የማትረባ ሬዲዮ አንድ ቀን የሰፈርንበትን ቦታ አጋልጣ ለጠላት እንደምትሰጠን የነበረኝ ፍራቻ ትክክል ነበር። አንድ ቀን ማለዳ ራስ ካሳ ከጥቂት ወታደሮች ጋር በቅርብ ወዳለች አንዲት ጥንታዊት ቤተክርስቲያን እንደሄዱ እኔም በድንኳኔ ተቀምጬ በቁራጭ መስታወት ፊቴን እያየሁ ጢሜን ለመላጨት ስታገል አንድ አሽከር ከድንኳኔ በራፍ ተገትሮ ጣሊያኖች መጡ፣ ጣሊያኖች መጡ፣ ቶሎ ቶሎ ጌታዬ እያለ ይዘላብት ጀመር። አሽከሩ በጣም ተረብሿል። ጣሊያኖች ከኛ ቢያንስ 200 ኪሎ ሜትር ርቀው እንዳሉ በተሰባበረ አማርኛ ላስረዳው ስሞክር ለኔ መናገሩ አጉል ድካም መስሎ ስለተሰማው ጣሊያኖች መጡ፣ ጣሊያኖች መጡ እያለ በየድንኳኖች በራፍ ጩኸቱን ለቀቀው። ሁኔታው አስገርሞኝ ከድንኳኔ ስወጣ የሚያጉረመርም የአውሮፕላን ድምፅ ሰማውና የጦር ሜዳ መነጽሬን አስተካክዬ ሰማዩን ቃኘው። አዎ ባለ ሶስቱ ሞተር ትልልቆቹ የጣሊያን አውሮፕላኖች ነበሩ። በግምት 2000 ሜትር ከፍታ ላይ ተንሳፈው ወደኛ ይበሩ ነበር። የኔ ተንቀሳቃሽ ድንኳን ሁሌም የምትቆመው ከራስ ትላልቅ ድንኳኖች ጎን ስለሆነ ለጀማሪ አውሮፕላን አብራሪም ቢሆን በቀላሉ ኢላማ ውስጥ የምትገባ ነበረች እና የቃ ንብረት ለማሸሽ ቀርቶ የገዛ ነፍሴን ለማዳን መሸሸጊያ ቢጤ እንኳን ለመፈለግ ዘግይቶ ነበር። በርካታ ወታደሮች ጠመንጃቸውን እየፈላለጉ ድንጋይ ተንተርሰው ለተኩስ ተዘጋጅተዋል። በርከት ያሉ ሴቶችና ሕፃናት በመረበሽ ከወዲያ ወዲህ ነፍስ አውጪኝ ይሮጣሉ። አውሮፕላኖቹ በሰፈራችን አናት ላይ ሲያንዣበቡ ሰፈራችን ቀውጢ ሆነች። ተራራውን ታቅፎ የመሸገው ጦራችን በእነዚህ የሰይጣን ቆርቆሮዎች ላይ የጥይት ናዳውን በከንቱ አከፈከፈው። አብዛኛው ወታደር አውሮፕላን ሲያይ የመጀመሪያው ጊዜ በመሆኑ ጎበዝ ተኳሽነቱን አገር ምድሩ የመሰከረለት ጀግና እንደምን ይችን ቆርቆሮ ሊስት እንደቻለ እያሰበ ይገረማል። ብቻ ከአሮጌ ጠመንጃዎች ጫፍ ሁልቅ እያለች የምትወጣው የባሩድ ጭስ ለጣሊያን ልምድ ያላቸው አብራሪዎች የጦራችንን አስተፋፈር አጋልጣ ሰጠች። አውሮፕላኖቹ ሰፈራችንን ቃኝተው ሲያልፉን ያላዩ መስሎን ለጊዜው ተደሰት። ግን ብዙም ሳይቆዩ ለሸንጌን ሐይቅ ዞረው በጦር ሰፈራችን አናት ላይ ዝቅ ብለው ሲበሩ እንዳገኙን ተረዳን። ከአሁን በኋላ ጥንቁቆችና ለጣሊያን አውሮፕላኖች የቦምብ ውርጅብኝ ዝግጁ መሆን እንዳለብን ሁላችንም ተረዳን። ራስ ካሳ ከቤተክርስቲያን እንደተመለሱ በአስቸኳይ ሽማምንቱን ለምክር ጠርተው ከመከሩ በኋላ በተቻለ ፍጥነት ከጣሊያኖች የቦምብ ጭብኝ መከላከያ መሸግ እንዲቆፈር ለሹማምንቱ ትዕዛዝ ሰጡ። ሐሳቡ በጣም ጥሩና ጠቃሚ ነበር። ግን የኢትዮጵያ መድ ተግባራዊ ማድረግ አስቸጋሪና ፈጽሞ የማይቻል ነገር ነበር። እንኳን ተራው የገበሬ ወታደር ይቀርና አሉ ከሚባሉት ታላላቅ ሹማምንት እንኳ ያ እንዲቆፈር የታዘዘው በጣሊያኖች አውሮፕላን የቦምብ ጭብኝ መከላከያ ወይም መሸሸጊያ ምሽግ ምን እንደሚመስልና እንዴትስ መቆፈር እንዳለበት የሚያውቅ አንድም ሰው አልነበረም። እንደዚህም ሆኖ አሁን ከሰባ ሺህ ከሚበልጠው የራስ ካሳ ሰራዊት ውስጥ አንድ ከጥቂት ወራት በፊት በአዲስ አበባ በእንግሊዝ ኤምባሲ ግቢ ውስጥ ከአውሮፕላን ቦምብ መከላከያ ምሽግ ሲቆፈር ያየ ወታደር ተገኘ። ትልቁና ዋናው ችግር ግን ኢትዮጵያውያን የጉልበት ስራ ከበሽታ በላይ አጥብቀው የሚጠሉ መሆናቸው ነበር። ራስ ካሳ በዚህ በእንግሊዞች ኤምባሲ ምሽግ ሲቆፈር ባየ ወታደር ተቆጣጣሪነት ምሽጉን እንዲቆፈር ሁሉም ሹሞች የምሽጉን አቆፋፈር ቆመው እንዲያዩና እንዲያጠኑ ካዘዙ በኋላ ሙሉ ኃላፊነቱንም ለቀኛዝማች አበበ አሳልፈው ሰጡ። ምስኪን ቀኛዝማች አበበ ቀኑን ሙሉ ከድንኳን ወደ ድንኳን እየሮጠ ሹማምንቱን የምሽጉን አቆፋፈር እንዲመለከቱ ሲማጸን ዋለ። ቀኛዝማች አበበ እንዲህ ቀኑን ሙሉ ሲሮጥ የዋለበት ልመና ውጤት አሳዛኝ ነበር። ሰባሺው ጦር ውስጥ ሊቆፈር ወደ ታሰበው ምሽግ ቦታ ብቅ ያሉት ጥቂት ሹሞች ብቻ ነበሩ። ቀሩት ሹሞች ራስ ካሳ እኛን ለማዘዝ ምንም መፍት የለውም ብለው እንዲሁ በየድንኳናቸው ወሬያቸውን ሲሰልቁ ዋሉ። ብዙም ሳይቆይ ሌላ ሁለተኛ ችግር ተፈጠረ። ያም ችግር ምሽጉን ማን ነው የሚቆፍረው? እንደገና ምሽጉን ቆፋሪ ሰው ሲፈልጉ ቆይተው በመጨረሻ ላይ አንድ የተገዛ ባሪያ አገኙና ይዘውት መጡ። እንግዲህ ከአውሮፕላን ቦምብ ጭብኝ መከላከያ ወይም መደበቂያ ምሽግ በአንድ ባሪያ ጉልበት መቆፈር አለበት ማለት ነው። አንድ ሰው ብቻውን ምሽጉን ሲቆፍር ሌሎቹ ቆመው እያዩ ይስቁ ነበር። ትልቁ ኃላፊነት የተሰጠው ቀኛዝማች አበበም ቢሆን ችግሩ ይህን ያህል ያስጨነቀው አይመስልም። እሱም ከመሰል ጓደኞቹ ጋር ቆሞ እያወራ ይስቅ ነበር። እንደማየው ይህ ምስኪን ሰው ይህን ምሽግ በሳምንትም ቆፍሮ አይጨርስም። ለምን ሌሎች ወታደሮች በቆፋሮ አይረዱትም? ይሄ ቆፋሮ ለአንድ ሰው አድካሚና ረጅም ጊዜ ይወስዳል እኮ ስል ቀኛዝማች አበበን ጠየቁት። ሌሎች ቀኛዝማች በመገረም እያየኝ እዚህ ማን አለ ብለው ነው ጌታው አለኝ በግልጽነት። ወዲያው በአካባቢው ዝም ብለው ወሬ ወደሚፈልቁት ወታደሮች ጣቴን ቀስሬ ሳሳየው ቀኛዝማች አበበ አሁን ኮስተር ብሎ ጌታው እነዚህ እኮ ወታደሮች ናቸው፣ አንዳቸውም ዶማና ካፋሽ ብለው አያነሱም አለኝ። ቀኛዝማች አበበ እውነቱን ነበር። በኋላ ላይ እንደተረዳሁት የኢትዮጵያ ወታደር ምንም እንኳ ለራሱ ደህንነት ቢሆንም ራሱን ዝቅ አድርጎ ጉድጓድ ቆፍሮ አይደበቅም። መደበቅ ማለት ፈሪና ወራዳ ማለት ነው፣ ቢያንስ ለገበሬው ወታደር። በጠቅላላው የጦርነት ጊዜ የራስ ካሳ ሰራዊት አንድም ከአውሮፕላን ቦምቦች መከላከያ ምሽግ ቆፍሮ አያውቅም። በሰፊው የተወራለትና በአውሮፓ በሚታተሙ ጋዜጦች ተጋኖ የተነገረለት የመቅደላው ምሽግ ምናልባት ታላቁ የጦር መሪ ዳግማዊ ቴዎድሮስ ከእንግሊዞች ጦር ለመከላከል የገነባው ቅርስ ካልሆነ በስተቀር የራስ ካሳ ጦር አንድም ምሽግ ለመገንባት አልሞከረም። ማምሻው ላይ ወደዚያች በአንድ ሰው ወደምትቆፈር ምሽግ ብሄድ የምሽጓ ብቸኛ ቆፋሪ በስራው ላይ አልነበረም። በሁለተኛው ቀን ያ ሰው ወደ ምሽግ ቆፈራ ስራው ብቅ ሳይል ቀረ። ምሽጉም እንደተጀመረ ሳያልቅ በዚያው ቀረ። በሚቀጥለው ቀን ገና ጎህ ሳይቀድ አቶ ተሰማ ቀሰቀሱኝ። ምነው አቶ ተሰማ እንዲህ በማለዳ ብላቸው፣ የለም ይነሱ፣ ቶሎ ይበሉ ጌታ ይነሱ። አቶ ተሰማ መወትወታቸውን ቀጠሉ። እንደ ነገሩ ቀልጠፍ ብዬ ለባበስኩና ጠመንጃዬን አንግቼ አይኔን እያሻሸው ከድንኳኔ ወጣሁ። ሁለቱ የራስ ትልልቅ ድንኳኖች ያለ ወትሯቸው ያለ ዘብ ተገትረዋል። በሚቀጥለው ቀን ገና ጎህ ሳይቀድ አቶ ተሰማ ቀሰቀሱኝ። ምነው አቶ ተሰማ እንዲህ በማለዳ ብላቸው፣ የለም ይነሱ፣ ቶሎ ይበሉ ጌታ ይነሱ። አቶ ተሰማ ሞቶታቸውን ቀጠሉ። እንደነገሩ ቀጥፍ ብዬ ለባበስኩና ጠመንጃዬን አንግቼ አይኔን እያሻሸው ከድንኳኔ ወጣሁ። ሁለቱ የራስ ትልቅ ድንኳኖች ያለወትሯቸው ያለዘብ ተገትረዋል።
ያብቻ ሳይሆን ሰፈሩ ጭር ማለቱ አስገርሞኝ ወደ አቶ ተሰማ ተዞር አቶ ተሰማ ያንን ለምግርተኛ ሳቃቸውን እየሳቁ አዩ ጌታው የኛ ራስ በጣም ብልህናቸው አሉና አሁንም እየሳቁ በመቀጠል ራስተኛት ማታ ለወታደሮቻቸው በለሪት ሰፈር ደቀው በተራራው ጫካ ውስጥ እንዲመሽጉና አንዳንድ የጦር ሽሞች ድንኳኖቻቸውንም እንዳለ እንዲተቡ ማዘዛቸውን አጫወቱ። በመቀጠልም አየ የኛን ራስ ብልጠት እንግዲህ እነዚያ የጣሊያኖች የሰይጣን ቆርቆሮች የራስን ትላልቅ ድንኳኖች ተሩቅ አይተው መጥተው አገኘን ብለው ለመደብደብ ዝቅ ሲሉ እኛ ከላይ ከተራራው ሆነን ቁልቁል አናት አናታቸውን እንላቸውና ብለው ሳይጨርሱ አሁንም ፈቃቸውን ለቀቁት። ትንሽ ፈቃቸውን ገታ አድርገው አየህ የራስን ብልጠት ግደለም ጌታው ዛሬማ አንድ ሶስቱን ራስ ጤማቸው ነው የምንደፋቸው አሉኝ። አሁንም የደስታ ሳቅ እየሳቁ አቶ ተሰማ ጣሊያኖች ነገ እስኪመጡ ቁምጣ ይገዛልሃል እንደተባለ ህፃን ክፉኛ ጓብቀዋል። እኔም የራስ የጦር ስልት ገብቶኝ ተራራውን ታቅፌ መትረየሴን ጠምጄ ጣሊያኖችን እጠብቅ ገባው። ታዲያ እንዲህ ገደል አቅፈን ድንጋይ ተንተርሰን ቀኑን ሙሉ ጣሊያኖችን በሰማይ ብንጠብቅም ወሬ የሰሙ ይመስል ብቅም ሳይሉ ቀሩ። የራስ ጋሳን የጦር ስልት ሳይሞከርና በተግባር ሳይፈተን ቀረ። በዚህ በጣም የተናደደ አንድ የገበሬ ወታደር ይሄ ፈሳ ወንድ ከሆነ ዛሬ አይመጣም ነበር ቆይኔ ተውየው እንዲህ እንዳላገጡብን መቼም አይቀሩ እያለ ለልጅ ይበስተሰን ያለው። በሁለተኛው ቀን የቀሩትን ድንኳኖች ተቀላቅለን ጉዞ ጀመርን። በአብዛኛው የራስ ጦር የተራራውን ምዕራባዊ ክፍል ወገብ እየታከከ ሲሄድ ጥቂቶች የራስን ጀርባ እንዲጠብቁ ተብሎ የተራራውን ምስራቃዊ ወገብ ይዘው ይጓዛሉ። እኔም ይህንኑ በስተምስራቅ ያለውን መንገድ መረጥ። ይሁን እንጂ የአቶ ተሰማ ወታደሮች የመረጥነው መንገድ አደገኛ ነው ብለው ይሁን ብቻ እምቢ አሉ። ከብዙ የአቶ ተሰማ ውትወታና ተግሳጽ በኋላ ወታደሮቹ ያለ ፍላጎታቸው ተከተሉኝ። የተራራውን ወገብ እያሸንተጉዘን ከአንዲት ሜዳማ ቦታ ደረስ። ሜዳማዋ በስተምስራቅ በኩል ጽድት ያለ ገደል አለ። ገደሉን ወደ ቀኝ ትተን ሜዳውን ትንሽ እንደሄድን ከቁጥቋጦዎች ውስጥ ማነህ ቁም ቁም ብያለሁ የሚል አስደንጋጭ ድምፅ ሰምተን ቆም። ከቁጥቋጦዎች ውስጥ ብዙ አፈሙዞች አነጣጥረውብናል። እኛንን አተኩሱ እኛንን አቶ ተሰማ ብዙ ወተወቱ። ወታደሮቹ አቶ ተሰማን ሲያዩ አፈሙዛቸውን ወደ መሬት መልሰው አሳለፉን። ጥቂት እንደተጓዝ ካንዲት አንስት ካለች ቋጥኝ ስር በርከት ያሉ ሹሞች ዙሪያ ተቀምጠው ሲያወጉና ሲመክሩ አገኘናቸውና ወደ ሹሞቹ ስንጠጋ አንድ በጣም ሸምገል ያሉ ጸጉራቸው የተነደፈ ጥጥ የመሰለ አንድ አይናማ ሰው ተነስተው እዚህ ምን ትሰራላችሁ አሉን። አዎ እኔ አንድ አይናማ አዛውንት ደጃዝማች አስፋው ናቸው። ደጃዝማች አስፋው እነሆ ላለፉት 40 ዓመታት ዓለምን በአንድ አይናቸው ነው የሚያዩት። ሁለተኛውን አይናቸውን በታላቁና ገናናው የአድዋ ድል ከምዬ ምኒልክ ጋር ሲዋጉ ተለውጣል። ደጃዝማች አስፋው ያኔ ከምዬ ምኒልክ ጋር በዘመቱ ጊዜ አንድ የጣሊያን መኮንን በፈረስ ሆኖ የተኮሳት ጥይት አይናቸውን ብታፈሰውም ያ ሳይበግራቸው ዘለው በጎራዴ የዛን ጣሊያን አንገት ቀልተውታል። ደጃዝማች ከዚያ ቀን ጀምሮ አንድ አይናቸው ለዘላለሙ ብትጨልምም ዛሬም በዛ በአንድ አይናቸው በዚያ ጎራዴ በዚያች መንገድ ከተመሳሳይ ጠራት ጋር ለመግጠም እነሆ ጦራቸውን ይዘው ራስ ካሳን ተከትለው እዚህ ደርሰዋል። ዳግም የፋሽስቱን ጦር ድል መጥተው የሀገራቸውን ድንበር ለማስከበር ሽምግልና የተጫጫነውን ወገባቸውን በዝናር ጥፍር አርገው አስረው ቆመዋል።
እዚህ ምን ተሰራላችሁ? ተመልሳችሁ አሁንኑ ከዋናው የራስ ካሳ ጦር ጋር ተቀላቀሉ። ባይሆን ጥቂት ወታደሮች ጨምርላችኋለሁ። በሉ ሂዱ አሉ። እሱም አባትነት በተሞላበት ቃል ምንም ችግር የለም ደጃዝማች፣ ከቶ ጋር እንቆያለን አልኳቸው። እግዚአብሔር መስክሬ ነው በፍጹም አይቻልም አሉኝ። አሁን አመረው ከተለው ስማይ ልጄ አሉና በቀኝ እጃቸው ማዶ ወደ ተራራው ጥግ ያሳዩኝ። ታያለህ እነዚያን አረመኔ ራያዎች፣ ይኸው ሳምንታቸው ጭጭታችንን ሲከተሉን። እነዚህ አረመኔ ራያዎች ብዙ ናቸው። ጣሊያኖችም መሳሪያና ጥይቶች ስለላኩላቸው አጉል ሰዓት ጠብቀው ሊወጉን ነውና እባክህ ልጄ በጊዜ ተዋናው ጦር ተቀላቀል አሉኝ። ደጃዝማች አስፋው ለራሳቸው ሳይፈሩ ለኔ እንደ አባት በመጨነቃቸው ፍጹም ልቤን ነኩት። እንደ ወላጅ አባቴ ወደድኳቸው። ቢሆንም ወደኋላ የመመለሱን ሐሳብ ሳልቀበላቸው ቀርቼ እሳቸውም ማምረሬንም አይተው ዝም ስላሉኝ ለትንሽ ጊዜም ቢሆን አብሬያቸው ተቀመጥኩ። እንዲህ ከሹሞች ጋር ዙሪያ ገጥመን እየተጫወትንና ራያዎችን እየጠበቅን ብንቆይም ራያዎችም ደፍረው ባለመምጣታቸው ደጃዝማች ጦራቸውን ወደፊት በማለታቸው የራስ ካሳን ጦር ከጎን ሽፋን እየሰጠን ጉዞ ቀጠል። በሁለት ትላልቅ ገደሎች መካከል ካለ አንድ ረባዳ ቦታ አዳራችንን ብናደርግ ወስነን ድንኳን ጥለን ለመተኛ ብንሞክርም እንቅልፍ እምቢ አለኝ። ሌሊቱም ሙሉ ይዘንባል። ከፍ ከፍ ያሉ የዝናብ ጠብታዎች የድንኳኔን ጣሪያ እንደ ከበሮ ሲደልቁት አድረው ገና ጨለማው እንኳ ሳይለቅ ሸለብ ካልኩበት የሰመመን እንቅልፍ ቀሰቀሱኝ። ቆርስ እንኳ ሳናደርግ ፈረሶቻችን ተጭነን ስለነበር ጉዞ ጀመር። ከዋናው ጦራችን ጋር ገና ከመቀላቀሌ አንድ የራስ ካሳ ሽከር ራስ ካሳ እንዳስጠሩኝና ክፉኛ እንደተቆጡም መልእክተኛው ነገረኝ። በራስ ካሳ ፊት እንደቀረብኩም ራስ ሊቀጥሉኝ ስለሚችሉ አደጋዎች ብዙ ብዙ ካሉኝ በኋላ ሁለተኛ ከዋናው ጦር ብዙ ርቀን እንዳንሄድና ያለነው በራያዎች መሬት ላይ በመሆኑ ሁኔታው ምን ያህል አደገኛ እንደሆነ አጥብቀው ነግረው አሰናበቱኝ። እንግዲህ ከዚህ ከተጋለጠ መሬት ለመውጣትና በተሻለ ፍጥነት ርቆ ለመሄድ ፈረሶችን ችንል ገባን። ቀኑን ሙሉ ሜዳማ በሆነው በራያዎች ምድር ከላይ ከሰማይ የጣሊያን የሰይጣን ቆርቆሮዎችን ከኋላ አረመኔ የራያ ጦረኞችን አዝለን ስንጓዝለን ለሁለት ተራራ ከሚመስሉ ጉብታዎች ላይ ደረስ። በሁለቱ ትንንሽ ተራራዎች መካከል በቁልቋል የታጠሩ ብዙ ብዙ ክብ የሳር ጎጆ ቤቶች ይታያሉ። አዎ ያ የሳር ጎጆ የበዛበት ከተማ ማይጨው ናት። አሁንም ያለማቋረጥ ይዘንባል። ወደ ማይጨው ስናመራ በርካታ ወተት የመሰለ ነጭ ሸማ የለበሱ ገበሬዎች በእልልታ ተቀበሉን። አብዛኛው ገበሬ ታጥቋል። ሴቶችና ሕፃናት ውሃ፣ ጠላ ብቻ በእጃቸው ያለውን በመንገድ ላይ ላለው ጦር ያድላሉ። እኔም አንድ ከፍ ያለ ቀን ሙሉ ቆንጆ ቀዝቃዛ ጠላ ደርሶኛል። እነዚህ የትግሬ የገበሬ ወታደሮች ጌታቸው ደጃዝማች ኃይለሥላሴ ጉግሳ ሜዳ ላይ በትስኗቸው አገርንና ሕዝቡን ከርቶ ለጣሊያን ገብሮ ኤርትራ ቢገባም በዚህ ሳይበገሩ አዲስ ሹም መርጠው ሹማቸው በራስ ካሳ ተንቀሳቃሽ ዙፋን ፊት እስከ መሬት አጎንብዞ ሰግዶ ከራስ ጦር ጋር የጠላትን ጦር ይዋጋ ዘንድ እንዲፈቀድለት ጠየቀ። ራስ ካሳም ከወደቀበት እንዲነሳ አዘው እንደ ልጃቸው አቅፈው ስለሳሙት በዚያ የገበሬ የትግሬ ወታደር ውጃን ጥይቱን በደስታ ወደ ሰማይ አንጣጣት። እነዚህ የትግሬ የገበሬ ወታደሮች ጌታቸው ደጃዝማች ኃይለሥላሴ ጉግሳ ሜዳ ላይ በትኗቸው አገርና ሕዝቡን ከርቶ ለጣሊያን ገብሮ ኤርትራ ቢገባም በዚህ ሳይበገሩ አዲስ ሹም መርጠው ሹማቸው በራስ ካሳ ተንቀሳቃሽ ዙፋን ፊት እስከ መሬት አጎንብሶ ሰግዶ ከራስ ጦር ጋር የጠላትን ጦር ይዋጋ ዘንድ እንዲፈቀድለት ጠየቀ። ራስ ካሳም ከወደቀበት እንዲነሳ አዘው እንደ ልጃቸው አቅፈው ስለሳሙት በዚያ የነበረ የትግሬ ወታደር ውጃን ጥይቱን በደስታ ወደ ሰማይ አንጣጣት። ዛሬ በጣም እድለኞች ነን።
እግዚአብሔር በዳመናና በጉም የጣሪያችን እይታ ሸፈነልን። ራያና አዘቦችም እንደ ተራረ የቀበሮ መንጋ እያደፈጡ ቢከተሉንም ደፍሮ ሳይነኩን ማይጨው በሰላም ገባን። ወደ አምባላጌ ተራራ ጫፍ ለመድረስ ገና ሁለት የተራራውን ወገቦች መውጣት አለብን። የመጀመሪያውን 2910 ሜትር ከፍታ ያላትን አነስቻለች ተራራ በሁለተኛው ቀን ማለዳ ወጣናት። የአያ ቀበሌ ነች። አያ ቀበሌ ስንደርስ ራስካሳ ለአሽከሮቻቸው ምልክት ሲሰጡ ፈረሶችን አቁመው የራስን ተንቀሳቃሽ ዙፋን በአበባ ምንጣፍ ላይ ሲዘረጉ ራስካሳ ከፈረሳቸው ላይ ወርደው በዙፋናቸው ላይ ተቀምጠው አካባቢውን መቃኘት ጀመሩ። ሹማምንቱም ከራስ ራስ ቀበሎ ባገኙት ቦታ ሁሉ ጓዛቸውን እያወረዱ ማረፍ ጀመሩ። ዛሬ አዳራችን ባያ ቀበሌ ነው። ይሄ አስደሳች ተራራ እንዲሁ ሲያዩት በእጅ የሚነኩት ቢመስልም በተራራውና በእኛ መካከል ትልቁ የአይባ ሸለቆ ተዘርግቷል። ዶክተር ሚዳ መንስሬ አካባቢውን እያየው ሳድንቅ በሐሳብና በትዝታ ወደ መጀመሪያው የሰሜን ኢትዮጵያ ጉብኝቴ ተመለስኩ። አሁን ከቆንኩበት ቦታ ሲዩ ማዶ ላይ አንድ መንደር መኖር አለባት። አዎ ትታየኛለች። ዛሬም እዛው ቦታ ላይ ነች። በዚህ መንደር አንድ ቀስቃጭ አለ። ከዛሬ 6 ዓመት በፊት በዚህ ቀስቃጭ ቤት አድርያለሁ። አዎ ያቺ ቀስቃጭ ቆጆ ዛሬም አለች። ያቺ ቆጆ እንዲህ እያየሁ በትዝታ ባህር ውስጥ እንደተዘፈቅ ተደጋግመው የተተኮሱ ጥይቶች ቀሰቀሱኝ። ከመንደሯ መሃል ጥቂት ወታደሮች ወደ ጦር ሰፈራችን ሲሮጡ መንደርተኞቹ ወታደሮቹን እያባረሩ ይተኩሳሉ። ራስካሳ ከዙፋናቸው ሳይነሱ ከአሽከራቸው የጦር ሜዳ መነጽራቸውን ተቀብለው ተኩስ ወደ ተከፈተበት ቦታ ሲያዩ ቆይተው ቀኛዝማች አበበን አስጠሩ። ቀኛዝማች አበበም በነጠራቸው ጫፍ አፋቸውን ሸፍነው ወደ ራስካሳ ጎንበስ ብለው ራስካሳ የሰጧቸውን ትዕዛዝ ተቀብለው ወደ ወታደሮቻቸው ከመመለሳቸው በርካታ ወታደሮች ጠመንጃቸውን እያቀባበሉ ቁልቁል ሮጡ። ከሁለት ሰዓት በኋላ ቀኛዝማች አበበ ጥቂት የፊተኛ የታሰሩ ወታደሮችና የቀበሌዋን ነዋሪዎች በሙሉ እየነዱ መጥተው ከራስካሳ ዙፋን ፊት ቆሙ። ችሎቱ ብዙን ጊዜ አልፈጀም። ቀበሌዋን ለመዝረፍ የወረዱት ወታደሮች የሰሩትንና የዘረፉትን ነገር በሙሉ ስላመኑ እያንዳንዱ 10 ጊዜ በጉማሬ አለንጋ እንዲገረፍ፣ በወታደሮቹ ላይ የተኮሱት የቀበሌዋ ነዋሪዎች ደግሞ 15 ጊዜ እንዲገረፉ ተፈረደባቸው። መንደርተኛ ተኳሾቹን ለይቶ ማወቅ ከባድ አልነበረም። ቀኛዝማች አበበ የመንደርተኞቹን ጠመንጃ ከእያንዳንዳቸው እጅ እየተቀበለ አፈሙዙን ያሸታል። በባሩድ ሽታ ተኳሾቹን ያለ ብዙ ችግር ለይቶ ካበቃ በኋላ ረጅሙና ጠብደሉ የራስካሳ ባለጉማሬ አሽከር አሳልፎ ሰጣቸው። ወታደሮች ተቀጭውን ሰው ከፊት ሁለቱንም እጆቹን በረጅም ጠፍር ጥብቅ አርገው አሰሩት። ከኋላም ተቀጭው ሁለት እግሩን ስለታሰረና ወታደሮች እንዳይንቀሳቀስ ወጥረው ስለያዙት ተቀጭው በሆዱ እንደተኛ የተፈረደበትን ቅጣት እንዳንበሳ እያጓራና ከመሬት ወደ ሰማይ እየነጠረ ተቀበለ። ቀኛዝማች አበበ ከቆመበት ቦታ ንቅንቅ ሳይሉ እየተወናጨፈ የተቀጨውን ጀርባ የሚገሸልጠውን የዚያን ግዙፍ ሰው የጉማሬ አለንጋ ምት ይቆጥራሉ። ቅጣቱን የተቀበለውን ሰው ቤተሰቡ ወይም ጓደኞቹ ወስደው በደም የተጨማለቀውን ጀርባውን ጠርገው ያስታምሙታል። ቤተሰብም ሆነ ጓደኛ የሌለው ተቀጪ በተገረፈበት ቦታ እንደተኛ ይቀራል። ማንም ምንም አያደርግለትም። እንዲህ ተገራፊዎችን እዝን ብዬ ሳይ በጣም ጥቂቶች ናቸው 50 አለንጋ የሚችሉት አሉኝ አቶ ተሰማ።